ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሚያዝያ 17 ቀን 2011 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። አገራችንን አሁን ካለችበት አስከፊ ሁኔታ ለማውጣት የተናጠል ሳይሆን የጋራ ወያኔያዊ ማለትም በዘር ላይ የተመሰረተ ሳይሆን ኢትዮጵያዊ ትግል ማካሄድን የግድ ይላል። ወያኔና ቡችሎቹን እስክናስወግድ ምንም መዘናጋት አያስፈልግም። የምናጣው አገር ነውና በህዝብ የለውጥ ሂደት ላይ የሹሞቹን አልታዊ ሚና በሚመለከት እንጣጥ እንደፈቆ በሚረሲ የፍኖተ ዲሞክራሲ ሀተታ እናቀርባለን። ከዚያም ለወጣቶች በቀረበ መልእክት ክፍል 1 ፕሮግራማችን ይተናገቃል። በቅድሚያ ዜና። በምዕራብና ማዕከላዊ ጎንደር በተፈጠረው ግጭትና ተያይዞም በደረሰው የህዝብ መፈናቀል የተነሳ ከመስከረም ወር ጀምሮ በብዙ ሺህ የሚቆጠሩ ተማሪዎች ትምህርት አለመጀመራቸውን የማዕከላዊ ጎንደር ዞን ትምህርት መምሪያ አስታውቋል። በጭልጋ ቁጥር 2 በደምቢያና በአርማጭሆ ተዘግተው የነበሩ 14 ትምህርት ቤቶች ትምህርት የጀመሩ ሲሆን 55000 ተማሪዎችን ማስተናገድ የሚችሉ 80 ትምህርት ቤቶች እስካሁን ያልተከፈቱ መሆናቸውና አስተማሪዎችም ያለ ስራ መቀመጣቸው ተገልጿል። በአካባቢው አንጻራዊ ሰላም በመገኘቱ ምክንያት የትራንስፖርት የጤና አገልግሎት የተሻለ ቢሆንም አንዳንድ የመንግስት ተቋማት አሁንም ስራ ያልጀመሩ መሆናቸው ተነግሯል። የአካባቢው የትምህርት ባለስልጣኖች ትምህርት ቤቶች ለመክፈት ጥረት እያደረጉ መሆናቸውን ገልጸው የተማሪዎቹ የማካካሻ ትምህርት የሚሰጣቸው መሆኑን ተናግረዋል። በአዲስ አበባ ዙሪያ ባሉ ከተሞች ህገወጥ ናቸው ተብለው እንዲነሱ ትዕዛዝ የተሰጣቸው ነዋሪዎች አሁንም በስጋት ላይ ናቸው። ባለፉት ጥቂት ወራት በለገጣፎ ቤታቸው በሌሊት በላያቸው ላይ በግሬደር የፈረሰባቸውና አሁንም በቤተክርስቲያን ዙሪያ ተጠልለው የሚገኙ ዜጎች መኖራቸው የሚታወቅ ሲሆን በሰበታም ተመሳሳይ የማፈናቀል እርምጃ መወሰዱ ይታወቃል። ባለፈው ወር በሱልልታ ህገወጥ ናቸው ተብለው ቤቶቻቸው ላይ የቀይ ቀለም ምልክት ተደርጎባቸው እንዲፈርሱ የተወሰነባቸው ዜጎች በርካታ ሲሆኑ አሁንም በከፍተኛ ስጋት ላይ መሆናቸውን ነዋሪዎቹን ያነጋገረው ቶም ጋርድነር የተባለ የቶምሰን ሬውተር ፋውንዴሽን ጋዜጠኛ ዘግቧል። ከአንድ ወር በፊት እያንዳንዱ ነዋሪ ቤቱን ለቆ እንዲወጣ ትዕዛዝ የሚያስተላልፍ ማዘዣ ለከተማው አስተዳደር የተሰጠው ሲሆን ማዘዣው ቤቱን በአንድ ሳምንት ውስጥ የማይለቅ ነዋሪ በፍርድ ቤት የሚከሰስ መሆኑን ይጠቅሳል። ነዋሪዎቹ ባሰሙት ተቃውሞና ወደ በላይ ባለስልጣኖች ጉዳያቸውን ለማመልከት ባደረጉት እንቅስቃሴ ቤታቸው እስካሁን ያልፈረሰ ቢሆንም ከዛሬ ነገ ይፈርሳል በሚል ከፍተኛ ስጋት ውስጥ እንዳሉና ቤታችንን ከሚያስለቅቁን በእንሞት ይሻለናል እንዳሉት ጋዜጠኛው ዘርዝሮ ጽፏል። ከተማው አስተዳደር ግምት ህገወጥ በሆነ መንገድ የተሰሩና እንዲፈርሱ የተወሰነባቸው ቤቶች ከ30000 በላይ መሆናቸው የተነገረ ሲሆን ባለስልጣኖቹ ተፈናቃዮቹ ማግኘት ስለሚገባቸው ካሳ የተናገሩት የለም ተብሏል። ህገወጥ ቤት ሰርተዋል የተባሉት ብዙዎቹ ነዋሪዎች ቤታቸውን የሰሩት ከአርሶ አደሮች መሬት በመግዛት ሲሆን በወቅቱ የነበሩት ባለስልጣኖች ይሁንታና ትብብር ቦታ መስጠታቸውንና ህጋዊነታቸውም እስከ ቅርብ ጊዜ ድረስ ጥያቄ ውስጥ ሳይገባ መቆየቱን ይገልጻሉ። በአካባቢው የነበሩ አርሶ አደሮች መንግስት መሬታቸውን አለበቂ ክፍያ መቀማቱን ለመከላከል በጥሩ ዋጋ መሸጥ ይሻላል ብለው የሸጡላቸው መሆኑንም ጋዜጠኛው ዜጎቹን በማነጋገር ያገኘውን መረጃ ዋቢ በማድረግ ጽፏል። በቀድሞ ባለስልጣኖች ይሁንታና ትብብር ቤት የሰሩ ዜጎችን በዘፈቀደ ማስነሳቱ ኢሰብአዊና የህግ አግባብ የሌለው ነው የሚሉ ወገኖች ነዋሪዎቹን ማስነሳት አሳማኝ ምክንያት ቢኖር እንኳን ቤትና ንብረታቸውን ለሚያጡ ነዋሪዎች አማናጭ መኖሪያና በቂ ካሳ ሊሰጣቸው ይገባል ይላሉ። ቻይና እስከ 2010 ዓ.ም ተመረተ የተጠራቀመ ወለድ ሰርዛለች በሚል በየመገናኛ ብዙሃኑ ተሰራጭቶ የነበረው ዜና እውነትነቱ አጣራጣሪና አነጋጋሪ የሆነ መጥቷል። በአዲሱ ሹም ጽፈት ቤት አማካኝነት ተሰጥቶ የነበረው ዜና ቻይና እስከ 2010 ድረስ የነበረውን የተጠራቀመ ወለድ ሰርዛለች የሚል ሲሆን፣ በቻይና የሚገኙ ጋዜጠኞች ደግሞ ይህን ዜና በማስተባበል ቻይና የሰረዘችው ቀደም ብላ ከወለድ ነጻ የሰጠችውን ብድር እንጂ በወለድ የተጠራቀመውን አይደለም በማለት የአዲሱን ሹም ጽህፈት ቤት መግለጫ አስተባብለዋል። በአሁኑ ወቅት ብዙዎቹ ባለሙያዎች ቻይና ከወለድ ነጻ የሆነ ብድር መቀሌ ላይ ለተሰራ አንድ ፕሮጀክት ከመስጠቷ በስተቀር ለኢትዮጵያ ሰጥታታውቅም እያሉ ሲሆን፣ በቻይና በኩል ደግሞ ስለ ጉዳዩ ምንም አይነት መግለጫ አልተሰጠ መሆኑ ታውቋል። ዜናው መጀመሪያ እንዲሰራጭ የተደረገው ለፕሮፓጋንዳ ፋይዳ እንጂ እውነትነትን ተመርኩዞ አይደለም የሚል አስተያየት በአንዳንድ ዜጎች እየተሰጠ ነው። የነጭ ሳር ብሔራዊ ፓርክ ህልውና አስጊ ደረጃ ላይ መሆኑ ተነገረ። በደቡብ ኢትዮጵያ የሚገኘው የነጭ ሳር ብሔራዊ ፓርክ 514 ስኩዌር ኪሎ ሜትር ቦታ የሚሸፍን ሲሆን ከተለያዩ አቅጣጫዎች ጉዳት እየደረሰበት መሆኑን የፓርኩ ባለስልጣኖች ተናግረዋል። የዱር እንስሶች በየቀኑ እንደሚገደሉ፣ ለሰፈራ ተብሎ ዶሮች እንደሚመነጠሩ፣ በድቅ ግጦሽ መሬቱ እየተጋጠ በመሆኑም የዱር እንስሳቱ አደጋ ላይ መውደቃቸውን ባለስልጣኖቹ ያብራራሉ። በፓርኩ በስተምዕራብ በኩል ደግሞ ከአርባ ምንጭ ከተማ ጋር በተያያዘ የከተማዋ ቆሻሻ እየተጠረገ ወደ ጫሞና አባያ ሐይቆች እየገባ ሐይቆቹን ወደ መሬትነት እየቀየራቸው ይገኛል ተብሏል። ፓርኩን ለጉዳት ለሚያጋልጡት ላይ ምንም አይነት ሕጋዊም ሆነ አስተዳደራዊ እርምጃ ባለመወሰዱ የፓርኩን ህልውና አስጊ ደረጃ ላይ ያደረሰ መሆኑን ባለስልጣኖች ተናግረዋል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል። የሐሙስ ሚያዝያ 17 ቀን 2011 ዓ.ም ተመረተ የፍኖተ ዲሞክራሲ ሀተታ። እንጣጥ እንደፈቆ ሙላጭ እንደሰብቆ ሹሞቹን በቅጡ የሚገልጻቸው ነው። አመት ባልሞላ ጊዜ የተሰጣቸውና ያላቸው ተልእኮ ምን እንደሆነ በሩጫና ፍጥነት አሳይተውናል። መሃግብራቸው ጸረ ኢትዮጵያ መሆኑን ገና ለስልጣን ሲያበቋቸው የነገሩን ነው። የጎሳ ፌዴራሊዝም ይወገድ፣ የወያኔ ጠንቀኛ ህገ መንግስት ይሰረዝ፣ ሁሉን አቀፍ የሽግግር መንግስት ሂደት ይጀመር ሲባሉ የለም የምናስከትለው የወያኔ ህጎችና አዋጆች ነው፣ ህገ መንግስት ያልነውን ነው፣ የምን ሽግግር በእኛ ቁጥጥር ስር ያው የሰለቻችሁ ምርጫ እንጂ ብለው የህዝብን ትግል ተጻረው ተፈጥመዋል። በዙሪያቸው የሰበሰቧቸውም ገብረው ተለጣፊ የሆኑላቸውም ያው በዚህ ጸረ ኢትዮጵያ እቅድ የሚስማሙና ቀደምም በወንጀል ህዝብን ያሰቃዩ ዘረኞችና ባንዳዎች መሆናቸውንም አይተናል። ቀደም ወያኔን ግብጽና ጋዳፊ ሻቢያና አሜሪካ ለስልጣን ሊያበቁት ሲነሱ የሚከተለውን ጽፈን አሳስበን ነበር። መድበለ ፓርቲ የሚለውን ቃልና ጽንሰ ሐሳቡንም ማቅረባን የወያኔን የአንድ ፓርቲ ብቸኛ የበላይነት በመቃወማችን አድሃሪ ቡርዣ በሚል ወያኔ አውግዞን ነበር። ወያኔ ተመስርቶ የግንጠላ ነጻ ትግራይ ጸረ አማራ መርሃ ግብሩን ይፋ ሲያደርግ ጀምሮና ለስልጣን ሲቋመጥም አመረን ታግለን ብዙ ጓዶቻችን መስዋዕት መሆናቸው የሚታወስ ነው። ጠባቦችና ጸረ ኢትዮጵያ ባዳን ሲረባረቡብንና ወያኔ ልጆቼ ብሎ ሲታቀፍ ስንቶቹ ናቸው ከኢትዮጵያ ጎን ቆመው ይህን ዘረኛ ቡድን አብረውን ሊፋለሙት ዝግጁ ሆነው የተገኙት ብንል መልሱ የሚያሳዝን ነው። በግንቦት 82 ያገር ያለህ ብለን ባወጣነው ዴሞክራሲያ ያሰፈር ነው ይነበር። ከነገረ ቀደም ህዝብን ባጥፊና ጠፊ ጎራ ለይቶ አንዱን ደምሳሽ ሌላውን ተደምሳሽ አድርጎ ያንድ ወገን ፈላጭ ቆራጭነትን በብዙሃን ስም ህዝብ ላይ የሚያነክሱበት የፖለቲካ አመለካከት በአለም ላይ በኢትዮጵያም ጭምር ያደረሰው አካላዊና ህሊናዊ ፍልጠት ቁርጠት መለኪያ የሚገኝለት አይደለም። ይህንን በርግጥም ኢትዮጵያን ከሲኦል ወደ ገሃነም የሚያወርዳትን ጎዳና ራሱን ጎዳናውን ለመለወጥ እንጂ መሪዎቹን ብቻ መለዋወጡ ከተባለው መድረፍ ዳገስክሶ ወይም ጥቂት ዝግ ብሎ በመድረስ ደረጃ ለውጥ ያመጣ እንደው እንጂ ሌላ ፋይዳ አይኖረውም። ጽድቅ ሳለ ወደ ኩነኔ እንዳንሄድ በዚህ የጽሞና ሰዓት ተመክሯችንን ማመሳከሪያ አድርገን ካለፈው ቁጭት ህሊናችን የሚሽርበትን የፖለቲካ አካሄድ በጋራ መንደፍ የጋራችን የምትሆን አገር ለመመስረት ምትክ የማይገኝለት አማራጭ ሆኖ እነሆኝ ብሎ የቀረበ ነው። የጥቅሱ መጨረሻ ይበልጥ ይህን የሰሙን የሱዳንና አልጄሪያ ሰዎች ሆነዋል ብንል ስህተት አይሆንም። ባዳን የህዝብን ድል ለመቀማት ወያኔን ሊያሰፍሩብን መወሰናቸውን በመገንዘባችን በጊዜው ጣሊያንና በተለይም ፈረንሳይ ሁሉን አቀፍ ጉባኤ በአገራቸው አዘጋጅተው የወያኔን እንቦርምቦር ማለት ሊያሳርፉ ቢስማሙም አሜሪካ ጎርባቾቭ በተባለው ካህሪ ተደግፋ ደርጉንም በተጨማሪ በመሻጠር አቻኩላ ወያኔን ለአዲስ አበባ አብቅታለች። ሱዳን፣ ሊቢያ፣ ግብጽ ደጋፊ ሆነው ኢህአፓን ጠቅጥቀው ወያኔን ለቤተ መንግስት ማብቃታቸው ደግሞ ሁሉም የሚያውቀው ነው። በወያኔ ሽግግር አጃቢ እንዳይሆኑ የመከርናቸውና ያሳሰብናቸው ለፍርፋሪ ቸኩለው ኦነግ ራሱን ለ12 ሸንካላ በጩማ ነበር የሸጠው። ከወያኔ ገጥመው ለዘረኛ አገዛዝ አጃቢ ሆነው ይኸው እስከዛሬ የሚያሰቃየንን ሁኔታ ፈጥረውብናል። ሁሉን አቀፍ የሽግግር መንግስት ሂደት ይጀመር ስንል ወያኔን ለስልጣን ያበቁት ሁሉ ተቃውመውናል። እንደዛሬው ዛሬ ጸረ ወያኔነን ሊሉ የተነሱት ትላንት የመቀሌ ግርፎች የነበሩ ሸንካላ ተቺዎቻችንና ፍጹም ካህዲዎች ሁሉ ከወያኔ ጎን ተለጥፈው ነበር ሹሞቹም ጭምር። የወያኔም ፍጹም የበላይነት ሰፈነ፣ የጎጥ ፌዴራሊዝም ተደነገገ፣ አፓርታይድ መጣ፣ ክፍፍል ሰፈነ። ደርጉን ከውስጥ ሆነው የቦረቦሩት መለስ ዜናዊን ያቀፉት ዛሬም የሹሞቹ አማካሪዎች ሆነው ገጭ ብለውብናል። ለውጥ መሰረታዊ ለውጥ ብለን ደም ስንገብር ቆይተን ድላችንን መቀማት እጣ ክፍላችን ሆኖ ይኸው እስከዛሬ ትግላችን እየተቋረጠና የእንጨት ምንቸቶች እየሰፈኑብን መቀጠል ተገደናል። ሹሞቹ ገና ሲታጩ ውጤታቸው ቡራዩ፣ ሻሸመኔ፣ ጅጅጋ፣ ጌዲዮ፣ ለገጣፎ፣ አጣዬ ወዘተ ለመሆኑ የሚጠቁም ነበር። ስለ መሰረታቸውና የ27 ዓመት ስልጣናቸውና ስምሪታቸው ዘረኝነት በመሆኑ ወደ ሌላ ጎዳና ሊገቡ ወይም ተቀይረው ሊጸድቁ ከቶም የሚጠበቅ ሊሆን የሚችል አልነበረም። ህዝብ ወያኔ ሲታገል የነሽሞቹ ስምሪት ሰልፍ ከማጎን ነበር። ዛሬ ለአመታት ከውስጥ ሆነው እንደታገሉ ሊያሳምኑን የሚጥሩት እነዚህ ቀጣፊዎች አልነበሩም እንዴ? ሬቻ ኦሞ ህዝብ ሲፈጅ ሹማል ነበር እንዴ ከነ ደብረ ጽዮንና በረከት አብሮ እነ ፍኖተ ሪጆን ያፍን ያክድ የነበረው ታሪክን ሳይሆን ትላንትንም መርሳት ያስወቅሳል በጣምም ያስወግዛል ለማንኛውም ዛሬ ሳይሆን ያኔ በነሐሴ 1995 ዓመተ ምህረት ነገን ለመሸበት ዛሬ መዘጋጀት የዲሞክራሲያዊ ሽግግር ጥያቄ በሚል ርዕስ የሚከተለውን ጽሑፍ አስፈረን ነበር የዲሞክራሲ ስርዓት ታይቶም ተሰምቶም በማያውቅበት አገር አንዳም ባገነን መንግስት በህዝብ ትግል ለመገርሰስ ቃሉን ሲቆጥ የተቃዋሚው ኃይል ለመሸጋገሪያ የሚያስፈልጉትን ቅድመ ዝግጅቶች ማድረግ እንደሚያስፈልገው ያለፉት 30 ዓመታት የኢትዮጵያ ህዝብ ተመክሮ ሕያው ምስክር ነው። የንጉሳዊ ስርዓት ሲንኮታኮትና የደርጉ መንግስት በማይታመን ፍጥነት ሲፈረካከስ አስፈላጊው መሰናዶና ቅድመ ዝግጅት ባለመደረጉ አገራችን ከምን ቀውስ ላይ እንደወደቀች ምንስ እንደተተካ ሁሉም ዜጋ የሚያውቀው ክስተት ነው። በማንኛውም ህብረተሰብ የሚነግስ ያምባገነን ስርዓት ከኔ በኋላ የሚል ጥያቄ ስለማያውቅ በሚገረሰስበት ጊዜ ሀገርና ህዝብን ዳልተጠበቀ አደጋ ማጋለጡ የታሪክ ሀቅ ነው። በዚህ ወቅት በአገሪቱ ውስጥ የፖለቲካ የማህበራዊና የጸጥታ ቀውስ ይፈጠራል ምስቅልቅል ይገጥማታል። የህብረተሰቡ ስርዓት ይታወቃል ያለመረጋጋት ይሰፍናል። ስርዓት አልባነት ይነግሳል ዝርፊያ ግድያና የእርስ በርስ መራኮት በየቦታው ይካሄዳል። ያገር ህልውና የሚናጋል የህዝብ ህይወት አደጋ ላይ ይወድቃል። የውጭ ጣላትና የውስጥ ቀበኛ መልካም አጋጣሚ ያገኛሉ። ይህ ሁሉ እንዳይከሰት መከላከል አስፈላጊም አንገብጋቢም ነው። መከላከያው ደግሞ ዴሞክራሲያዊ ሽግግርን እውን ለማድረግ መተባበርና በጊዜ መዘጋጀት ነው። አልጋን ጥሎ አልጋን ለመተካት አምባገነንን ገፍትሮ ዴሞክራሲያዊ ስርዓት ለማምጣት ቀውስን ተከላክሎ አገርን ለማረጋጋት ብሎም የሀገርን ህልውና የህዝብን አንድነትና ብሔራዊ ልዕልና ካልተጠበቀ አደጋ ለመከላከል ለመሸጋገሪያ ወቅት መዘጋጀትና መስተናዳት ወሳኝ ነው። ህዝብ እየተላለቀ ነውና አባካቹ አድኑን ብሎ የውጭ እርዳታ ለመጠየቅ ከመሯሯጥና በኋላ የሀገርን ሉዓላዊነት ለባዕዳን አሳልፎ ከመስጠት አስቀድሞ ለሽግግር ወቅት መዘጋጀት የግድ ነው። ከአንድ ስርዓት ወደሚቀጥለው በሰላማዊና በስነ ስርዓት መንገድ ለመሸጋገር ከተፈለገ የመሸጋገሪያን ወቅት ሁሉም ሊያስብበት ይገባል። በሩዋንዳ ህዝብ የተፈጸመው አሰቃቂ ድርጊት እንደ መጥፎ ምሳሌ እየተጠቀሰ የሚኖር ክስተት ነው። እርግጥ የኢትዮጵያ ህዝብ አርቆ አስተዋይነትና ስነ ስርዓት አክባሪነት ማንንም ሊጠረጥር ባይችልም ለአመታት ወያኔ የዘረጋው የዘረኝነት ፖሊሲና የረጨው ከፋፋይ መርዝ ለአጭር ጊዜም ቢሆን የሚያስከትለው አንደምታ ባርምሞ ብቻ የሚታይ ሊሆን አይችልም። የጥቅሱ መጨረሻ የወያኔ መርዝ ሹሞቹን ተክቶ ህዝባችን ለከፋ አደጋ ተጋልጧል። ስለዚህም ዛሬም ዋነኛ የትግላችን ጥያቄና መፈክር የሽግግር መንግስት አሁኑኑ የሚል መሆን አለበት። የወያኔን ህገ መንግስትና አዋጆች መሻር፣ የይስሙላ ሸንጎ ፓርላማውን መበተን፣ ሁሉን አቀፍ የሽግግር ሂደት መጀመር ወሳኝና ቀዳሚ እርምጃዎች ናቸው። ሹሞቹ የሚፈልገውን ለውጥ ባደናጋሪ እርምጃዎች የሚተኩ ማተብ የለሽ ናቸው። ሚኒስቴር የተባሉት መጫወቻ ሴቶችን አሳዛኝ ሁኔታ ያጤኗል። ሹሞቹና ጽንፈኞቹ በለስቀንቷቸው ጉልበተኛ ዛቢያ ገንጠል የሆኑ መስሏቸው ቢታበዩም ህዝብ በጋራ ሲነሳባቸው ከወያኔ ፍጥነት እንደሚተኑ እርግጠኛ ነን። ህዝብ በየፈርጁ አብሮና አምሮ ይነሳ። የሽግግር ሂደት አሁኑ ነው። ሹሞቹን በግፋቸው አታችቡ። እውን አገር ወዳድ የሆናችሁ ከጸረ ህዝቦቹ ጎራ ባስቸኳይ ተለዩ ውጡ። ትግል የምትሹ ያፓን ተደባለቁ። ከወገናቸው ከእናት አባታቸው ገዳዮች ጎን ከሚሰለፉት ማፈሪያዎች ራቁ። ጸረ ኢህአዴግ ጸረ ወያኔ ትግላችን ይፋፋም። ኢትዮጵያዊነት ያቸንፋል። Thank you.
የውያኔ መልእክተኞች ተልኳቸው ቆርጠው የሚታገሉትን ሁሉ ከትግል ለማራቅ መጣር ነው። የህዝብ ጠላቶች ተስፋ ቢቆርጡም ተስፋቸውን በሚከፈላቸው ገንዘብ ላይ አድርገው በሰለቸና እጅጅ ባለ ፕሮፖጋንዳ ሲልኮሶኮሱ ማየት አዲስ ነገር አይደለም። በትግሉ ሜዳ የሉምና ተግባራቸው ወሬና አሉባልታ መሆኑም ሊያስገርም አይችልም። ለተቀማጭ ሰማይ ቅርቡ ነው እንዳሉት ነውና አስቂኙ ነገር ተስፋቸውን በባዶ ተስፋ ኮሮጆ አዝለው መንጠራው ናቸው ነው። ተስፋ በተስፋ ላይ የማያቋርጥ ተስፋ። ህዝብን ከሰቆቃ ለማውጣት ሳይሆን ትግሉን ለማኮላሸት ኢያፓን ከህዝብ ለመለየት የሚደረግ መንደፋደፍ የውያኔ ተስፋ። ክርስቶስን ደበደብነው፣ ሰቀልነው፣ ቀበርነው ያሉ ጠላቶቹ የመቃብሩን ድንጋይ ፈነቃቅሎ መነሳቱን አላየንም ቢሉ አይናቸው የታወረ መሆኑን እንጂ መነሳቱን ጥርጣሬ ውስጥ የሚያስገባ አይደለም። የክርስቲያን እምነት ተከታዩንም ሆነ አተኩሮ ተመልካቹን ያሰት ወሪያቸውን አያወናብደው። ጠላት ከሚያስወራው ወሬ ውጭ አይደለምና። ለባለጅ ምነው እናቴ በእንቁላሉ ጊዜ ዝም ባላለችኝ ያለው በሬ ሰርቆ በመቀጣቱ ነበር። ውሸታምም እንደውያኔ እርቃኑን ወጥቶ የሚታየው ተቀባይ ሲያጣ ብቻ ነው። የኢትዮጵያ ህዝብ የኢትዮጵያ ወጣት ትውልድ ለወሬ ጊዜ የለውም፣ ለመጭበርበር ቦታ አይሰጥም። እሱን ቆ እሱ አዋርዶ የላከው ወያኔ በየውጭ ሀገሩ የማባባያ ማለቅ ቢበትንና ታጋዮችን ለማዋረድ ይችላል የሚለውን ሆድ አደር ሁሉ ቢሰበስብ ፋይዳ ሊኖረው አይችልም። ነገሩ ለአንጠራራን ባዮች እኛንም ሰው ጠራን ብልህ ምላሽ በመሆኑ አለም እኛም አውቀናል ጉድጓድ መሰናል መባሉ ስለሚበቃቸው ችግር የለም። ደባል በሆድ ቋጥሮ የማያዋጣ ዘሬን አስልቶ ለማጥቃት የቆመን ጠላት እንዴት እንደሚመለስ ህዝባችን በተመክሮ ያውቃል። ህዝብ አልተማረምና ዶክተር ፕሮፌሰር እያልን ሀገር ውስጥ በእናስገባለት በቀላሉ ማታለል ይቻላል ብሎ ያሰላው ፈረንጅ በድርጊቱ ተዋርዶበታል። የህዝብ ጠላት ላሽከሮቹ ዲግሪን እየሸለመና እየሸጠብ ያስማራቸው ህዝብ ምላሹን አውቆታል። ችግሩም ተገርጥቦታል። እንደቀድሞ ማታለል አይቻለም። የተማርክ ኮንክ ትምርትን ኮሪህ አስቀድመህ ሊህ ብሎ ያፋጥጣል። በስም መኖሩ አብቅቷል። በወሬ መነገዱ አክትሟል። ህዝብ ለሁሉም ፈተና አዘጋጅቶለታል። ህዝብን ለመቅረብ ፈተናው ማለፍ ይጠይቃል። የህዝብን ፈተና ሳልፉ በሽልማት ዲግሪ መቆፈስ አይቻለም። የህክምና ዶክተር ከሆንክ አክመኝና ችሎታን አስመስክር፣ ኢንጂነር ከሆንክ መኖሪያን አበጅልኝ እንጂ ቤቴን በላይ ላይ አታፍርስብኝ ወዘተ እያለ ነው ህዝቡ። እናም መማርን ማሳየት ለህዝቡ ጥያቄ መልስ በመስጠት ነው። የተሸለመንም ሆነ የተገዛን ዲግሪ ማስመስክር የሚቻለው በህዝብ ነው። ሐቀኛ የሆኑ የተማሪ የሀገሪቱ ልጆች ለህዝብ ተግባር ቁርጠኞች ናቸው። መስካሪውም ዳኛውም ሻሚውም ሸላሚውም ህዝብ እንጂ ሌላ ሊሆን አይችልም። ፎቶግራፍ በመስቀል ዲስኩር በማብዛት ከስም በፊት ማንጠልጠያ በማዘጋጀት ህዝብን ማጭበርበር ይቻላል ተብሎ ከሆነ ስህተት ነው። ህዝብ ካሁን በኋላ አስመሳይ ቅቤ አንጓቾችን አያስተናግድም። ታላቁ የብር ሰው ኃይሉ ገሞራው ከዘመናት በፊት እንዲህ ብሎ ነበር። አይተኙበት እንጂ ዲግሪማ ነበረን አላዳንም እንጂ ድንቁርና ሲያሸን ዲግሬ ምን ለው ይሰራልን ቢኖር በኔነት ራስ ላይ ምቾትን ማሳደር ህዝብን ተጎን አድርጎ በህዝብ ተማምኖ መጓዝ የሚቻለው ለህዝብ ጥቅም እንጂ ለራስ ጥቅም ሲቆም አይደለም። ወቀትን ጥበብን ሙያን ማስመስከር የሚቻለው ሰፊ አመለካከትን በመያዝ እንጂ በዘር በቋንቋ ስሜት ተጠፍሮ ታፍሮ በየግል ጓዳ ውስጥ ስለተንደፋደፈ አይደለም። ስለዚህም ስድብም ሆነ ወቀሳው ብልነቱም ሆነ ድንቁርናው የሚጸድቀው በህዝብ ይሁንታ ብቻ ነው። ከመጠምጠም መማር ይቀደም። ድል አድራጊው ህዝብ ነው።
ሰየም ተባለ ለጋሶ ይዳዳ የነበር በሽታ ዘረኛና ባማን ኮሾ ተቃሚ የጓያም ቱቶ ተደራደርኩላል ለሰይጣን ስማለት ለቆታ ቀልቀሎ ስልቻ ስልቻ ለቆታ ቀልቀሎ ቀልሙን ገባዋላ ማ ከማማ ተሽሽ ባዛይና ታዛዥ ኩርኩም ተቀብሎ በገዥና ተገዥ ተጠለቅ ተብሎ ከተጋር በቅሎ ላይ ጉብን ላለው ጌታ አሽከርከ ጥላት ይዞ እንደሚያንገላታ ይህ ነው መደራደር መላወት ፊርማ ድል በድል ሆን ያሉ ሚስጥረ በርጭማ አንዱ ከአንዱ አይሻል ምድረ ዱዱም ዶማ ግፍን መከራ አስታቂ ገብቶ ሀብሀብሀ ለአምባገነን ገዥ አውጭ ሬሳ በላ ከመሆኑ በስተቀር ደጋፊ ከለላ በሕትመቱ ማከል ዜና ማሰራጫው በንጥረ ነገሩ የገንዘብ ማመንጫው በወታደሩ ኃይል በእስር ቤቶች ቁልቁል እንኳንስ ሊመክር በደጃፉ ያለት እንዳይሆን ተስማምቶ እጁና ጎሰጥቶ ተፈራረምኩላል በቅምጥ አበባ ኮሾ ተቃዋሚ ሆኖ ውጤት አልባ የምን ስምምነት ምን ይሉት ድርድር ባይን ማይታይ በጅም ማይዳሰስ የበርጭም ሞት ጎስቋላው ገበሬ ቢያስብ ቢያሰላስል በባቄና ባታ ቢሰበስብ ቢያፍስ ቢቋጥር ቢፈታ የአገሬም ላባታ የሞቶት ተነስቶ የአልበርት አንስታይን ዳግም ሊመራመር በፈጠረው ስርዘ ቤተ ምርጭማ ጉዳይ ቢደመር ወያኔ ቢቀነስ ከያኔ ቢባዛ ምርጭማ ቢጋባል ፓርላማ በአራት ሁኔታ መሰረት ስሌቱ ቆሾ ተቃዋሚ መንበር ክፍላ ጎንበስ አልሆ ነው ውጤ አንተ ያገር የሰውን ብኝን ተጣራ ግራዋና ከሴ ለውጠለው መራ ለቆታ ጠልቀሎ ትልቻ ትልቻ ለቆታ ጠልቀሎ ቀድሞም ገባኋላ ማከማ ተሽሎ በግብ ተጨቀየ በእብሪት ካበጠ እስካፍሙ ድረስ በነፍነፍ ተናጠጠ አዛውን ወጣቱ ሕፃናት ተዋጠ ጉርሻ ከተጋራ ከተጨባበጠ አስሮ አስሮ እጅን ሰጥቶ ከጠላት ቤት ገብቶ ካየለው ጋር ቁሞ አብሮ ከበየነ ክደቱን ሳጥቦ ክብሩ ጉምን ካዘደረ አንተ ያገሬ ሰው የጅረችን ዜ ደምህን ባሞት ለውሰን ተዋጌ ደምህን በደምህ አጠቃቅ ብላ አማራጭ የለም ካመፅ ሌላ አዎ መራራ ነው አንገት የሚያስያል ቀልቀሉ ስልቻ ስልቻ ለቦታ ቋንቋ ቢቀያየር የሰዎች ጋጋታ ቋቱ ጠብ ላይል ችግሩን ላይፈታ የኮሾው ኮሾማ የጓያውን ቁሶ ደጅ ሲጠራ ከርሞ ቤተ መንግሥት ገብቶ ይጎነጫሉ ትዝቁ ወርጣል ጮማ ስብናውን ሽጦ ለስለስለት በርቸማ አንተ ያገሬ ሰው አይናለ ተመልከት ሲዶር አለ ስማ በኢትዮጵያ ጎራ በኢትዮጵያ ማማ ኮሸም ተቃዋሚ ገር አርፎ ተሳማ አስጠቃው ባመጥ የጠቅጣውን እስቲ የበላውን ጮሞ ኮሾ ተቃው ቀልቃል ስልቻ ስልቻ ለብለብ ቋንቋው ብቻ የሬሶች ጋጋታ ቋቱ ጠብ ላይ ላይ ችግሩን ላይ ላይ የኮሾው ኮሾማ የጓያውን ኩቶ ደጅ ጠና ከርሞ ቤተ መንግሥት ገብቶ ይጎነጫሉ ሲዘቆርጣል ጮማ ሰብናውን ሽጦ ለስንስቅ በርቱማ ኮሾ ተቃውቀ
አንደበት የማይነገር ችግሩን የማይረዳ ትውልድ ተኪ አያገኝም። የአንድ ትውልድ ፍልስፍና ለሚቀጥለው የሀገር ተረካቢ ትውልድ ጤናማ የሆነ የሰው ፍጡር አሳሳቢ ነው። ማንኛውም ትውልድ የራሱን የወደፊት ዘመንና ታሪክ ሳያስበው በራሱ በውስጡ ይዞ ይገኛል። እነዚህን ብሂላውያን ነጋገሮች የሚያስተጋባ ከአንድ አመት ተኩል በፊት በአንድ ህዝባዊ ድርጅት አዘጋጅነት ልዩ ትኩረትን የሳበ ውይይት ተካሂዶ ነበረ። የውይይቱን ብርት በአንድ በኩል በወጣቱ ትውልድና በሌላ በኩል ደግሞ ሀገርን በመምራት ላይ ባሉ የፖለቲካ ድርጅቶችና የኢኮኖሚ አውታር በሆኑ ተቋማት ውስጥ በኃላፊነት አንቀሳቃሽ መሪ በሆኑ ክፍሎች አባላት መካከል ስለሚገናኘው ግንኙነት የሚመለከት ነበረ። የውይይቱ አዘጋጆች አላማ በውይይቱ እንዲደግ በሁለቱ መካከል ያሉ ውጥረቶችን ወጣቱ ትውልድ መስራታቸውን እንዲገነዘብ ሲሆን በዚህም በመመስረት ውጥረቱን ለማለዘብ የሚችልበት መፍትሄ ለማስተላለፍ ነበረ። በዚህ ስብሰባ ለውይይቱ መነሻ ይሆን ዘንድ አንድ ወጣት ያቀረበው ጥቅስ የውይይቱ ተካፋዮችን ያስገረመ ያልጠበቁትም ነበር። ጥቅሱ ከሞላ ጎደል የሚከተለውን መልእክት ያዘ ነበር። እንጠቅሳለን። የዘመኑ ወጣት ምቾትን አፍቃሪ፣ መጥፎ ጠባይ የተጠናወተው፣ ስልጣን የሚጸየፍ፣ ወላጆቹን የሚቃወም፣ እግሮቹን አቃሉ በመቀመጥ አስተማሪን ያሸብራል የሚል ነበር። የጥቅስ በውይይቱ ተካፋዮች ዘንድ በወቅቱ የሚገኙበትን የራሳቸው ሁኔታ የሚገልጽ ሆኖ ሊመለከቱት የቃጣቸው አልጠፉም። ሆኖም በሂደት ግልጽ የሆነላቸው ጥቅሱ የተወሰደው ከ2500 ዓመት በፊት ፈላስፋው ሶክራተስ የተናገረ አስተያየት ሲሆን የሚያመለክተው ደግሞ በወጣቱ ትውልድና በእድሜ በገፉ ተሞክሮን ታካበቱ ምሁራን ሊቆች መካከል በዚያን ወቅት እንኳን ውጥረት እንደነበረ የሚገልጽ ነው። ይህንን በመግቢያነት ለመጠቀም ምክንያት የሆነን ይህ አይነት ሁኔታ ሀገራችንም ድንገተኛ እንዳይደለ ለመጠቆምና ወጣቱ ትውልድም ሆነ የነሱን ቀዳሚ ትውልድ በጅምላው ወቀሳ ከማቅረብ ቆጠብ በማለት በመሰረታዊው ላይ ትኩረት እንዲሰጥበት ለመጠቆም ነው። በተደጋጋሚ ለመታዘብ እንደቻልነው በሀገራችን ለተከሰቱት ችግሮች ዋና ተጠያቂ የሆነውን የወያኔ አገዛዝ ከተቃዋሚዎች ጋር በመሰል የጅምላ ወገዛ ማካሄድ የተለመደ የመሆኑ ጉዳይ ነው። ይህ ግን ጊዜያዊ የፕሮፓጋንዳ ጠቀሜታ ለማግኘት ካልሆነ በስተቀረ ከሀቅ ጋር የተጣላ መሆኑን ለመገንዘብ አያዳግትም። በቅርቡም የወያኔ አገዛዝ መሰረታዊ ማንነቱን ገላጭ የነበረውና አሁንም ያለው በሸዋ አማራ ላይ ያለው ጥላቻ በቅርቡም በአንድ ግለሰብ አማካኝነት በአሁኑ ወቅትም ለንፋብ ቀርቦ የአግርሞት ትዝብታችንን ለመለገስ ተገደናል። በተለይም ደግሞ የጥላቻው ጥልቀትን የስንቱን አእምሮ እንደበከለ ስንገምት በእርግጥም የወደፊቱ ሁኔታ በሚገባ የሚያሳስበን መሆኑ ለማንም የተሰወረ አይደለም። በተለያዩ መጣጥፎቻችን ግልጽ እንዳደረግነው ኢትዮጵያዊ የዜግነት መገለጫም ሆነ ሀገራዊ መሰረት በወጣቱ ህሊና ውስጥ እንዳይሰር የውያኔ አገዛዝ ላለፉት 24 ዓመታት ብቻ ሳይሆን ገና ከወልደቱ የማንነቱ መለያው በሆነውና በተካነበት መሰረት ጸባዩ ቀጥሎበት መገኘቱ ስናስተውል ደግሞ ሀዘናችንን ጥልቅ ያደርገዋል። ወጣቱ ይህንን መሰረት ተንኮል ለመቋቋም የሚያስችለው እውቀትን የመገብየት እድሉን የውያኔ አገዛዝ እያጨናገፈበት ይገኛል። ስለ ሀገሩ ለማወቅ እንዳይችልና ለለውጥ ያለውን ፍላጎት በተለያዩ ዘዴዎች ያኮላሽበታል። የወጣቱ አባላት ይህንን ችግር ተቋቁመው ትምህርታቸውን የጨረሱ ሁሉ ስልጣን ከያዘው አካባቢ የመጡ ካልሆኑ በስተቀር ስራ የማግኘት እድላቸው የጠበበ ስራ ቢያገኙም እንኳን የሚከፈላቸው ደሞዝ የኑሮ ውድነቱን ለመቋቋም የሚያስችላቸው ባለመሆኑ ለወላጆቻቸው ሸክምነት የተዳረጉ ቁጥራቸው በርካታ ነው። በተለያዩ አእምሮን አደንዛዥ ለሆኑ እንከኖች የሚዳረጉት ወጣቶችን በተለይም በከተሞች ዘንድ በእጅጉ የተስፋፋ ነው። በመሆኑም በወጣቱ በወደፊት ሀገር ተረካቢው ላይ ልዩ ትኩረት ማድረጉ የሚጠበቅም ኃላፊነትም ግዴታም ነው። ዛሬ በተደጋጋሚ ያ ትውልድ እየተባለ በሚጠራውና ከነሱ በፊት ሀገርንም ሆነ ህብረተሰብን በመምራት ላይ በነበሩ ክፍሎች መካከልም ቢሆን ውጥረት እንደነበረ የሚካድ አይደለም። ያ ትውልድ ትኩረት ያደረገው ቢሆን የቀድሞውን ትውልድ እንዳሻ በመውቀስ ላይ ሳይሆን ራስ በራሱ የሀገሩን ሁኔታ ወቅቱ በፈቀደለትና ባቀረበለት መልክ በጥልቀት በመመርመር ያለፈውን የሀገሩን ታሪክ የኢትዮጵያን ሀገራዊ ግንባታ ሂደት ለመረዳት ጥረት በማድረግ በተከሰቱት በርካታ ሀገራዊ፣ ማህበራዊ፣ ኢኮኖሚያዊና ባህላዊ ችግሮች መፍትሄ በትኩረት ለመስጠት እልህ አስጨራሽ ትግል ማካሄድ ነበረ እንጂ ወላጆችን አግባብነት በሌለው መልክ ስሞታና ወቀሳ በማቅረብ አልተሰማራም። ሂደቱ አልጋ በአልጋ ይሆናል በማለት ያሰቡ ባለጸጉም በመፍትሄ ፍለጋውና ስርዓቱን ከስር መሰረቱ በመለወጥ በህዝብ ፈቃድና ፍላጎት ላይ የሚመሰረት ስርዓት ለመገንባት ቀላል እንዳልነበረም ለመረዳታቸው በወቅቱ ይሰጡትና ያወጡ የነበሩት መግለጫዎቻቸው የሚያመለክት ነው። ባሪያነት ሊመለከቱት የሚችሉት ኃይል ባለማግኘታቸውም በራሳቸው ትግል ከሚሰሩ አዎንታዊና አሉታዊ ሁኔታዎች ተሞክሮን በማግኘት ነበረ ላለፉት 40-50 ዓመታት ሲታገሉ አሁን ያለበት ደረጃ የደረሱት። ዛሬው ትውልድ ተሞክሮን ለማጥናት ከያ ትውልድ የተሻለ መረጃ ያለው መሆኑ ግልጽ ነው። ለዚህም ነው ራሳቸው ጥፋት ተመኩሮ ለማግኘት የሚቸረቸሩ አደባባዩን የሚያስጨንቁ ባይጠፉም በርካታው ግን በእጁ ያለውን ተመኩሮ እየተጠቀመ ሁኔታው በፈቀደለት ደረጃ እየታገለና እያታገለ ለመሆኑ የውያኔ አገዛዝ እንዳሻለ መግዛት ያለመቻሉ የዚሁ ነጸብራቅ ነው። እዚሁም አዲሱ ትውልድ ሊመሰገን የበለጠ እንዲጠናከር ምክርና ድጋፍ ይለግሰዋል እንጂ በጅምላ ወቀሳ ሊቀርብበት አይገባም። አብዮት ወይንም ደግሞ ህዝባዊ ለውጥ ያጭር ጊዜ እንቅስቃሴና ሁሉ ነገር ባንዴ የሚለወጥበት ሳይሆን የተወሳሰበ የረጅም ጉዞና ብሎም ዜጎች ለውጥን የሚያገኙበት መሆኑን አለመረዳት የህብረተሰቡ አባላት ተሳትፎ በአንድ ጊዜ ሳይሆን በሂደት እያደገ የሚጎላበት እንደሆነም አለመገንዘብ ነው። ማንኛውም ትውልድ ቢሆን ለነገ ተተኪ ትውልድ ያለምንም በቂ ዝግጅት ሀገርን የመምራት ኃላፊነት አሳልፎ አይሰጥም። ተተኪውም ትውልድ ቢሆን በትግሉ በአስረካቢዎቹ ከተደረጉ ትግሎች ውጣ ወረዶች ተሞክሮ በመውሰድ አመራሩን በትግሉ ለማግኘት ይጣጣራል እንጂ አስረክቡኝ ብሎ የሚለምን አለበለዚያም የቀድሞውን ትውልድ በማማረር ባልባሬ ተግባራት መሰማራት ሊሆን አይቻልም። ያ ትውልድ የተሰኘውን ቢሆን ከዚህ የተለየ ነገር አልሰራም። በትግልና በተሞክሮ ያልታጀበ የመሪነት እንቅስቃሴ ቋሚነት የሌለው እንደሆነ ደግሞ የባህል ተሞክሮ ሳያስፈልገን ሀገራችን ያለፉትን 40ና 50 ዓመታት በቅጡ መመልከቱ ብቻ በቂ ነው። እንኳን በሀገራችን ቀርቶ ሰላማዊ ስልጣን ሽግግር በሚደረግበት ዲሞክራሲያዊ ባህልና ስርዓት በዳበረባቸው ሀገሮችም ቢሆን ወጣቱ ትውልድ ያለ ትግልና በርካታ ውጣ ውረዶች የሀገር መሪነት በቀላሉ መረከቡ አስቸጋሪ ነው። ወጣቱን በጅምላ የፖለቲካ ተዋናይ ብሎም የሀገር መሪ እጩ አድርጎ ማቅረብም የተሳሳተ ነው። ሁሉም የጦር መሪ፣ ሁሉም ጀግና፣ ሁሉም የኪነ ጥበብ ተዋናይ፣ ሁሉም ፈላስፋ፣ የታሪክና የስነ ጥበብ ተመራማሪ፣ ሊቃውንት፣ ሁሉም ጳጳስና ሊቀነ ጳጳስ፣ ሁሉም ኢማም ሊሆን አይችልም። ዋናው ቁም ነገር ወጣቱ ባለው ችሎታና አቅም ብቻ ሳይሆን እንደ ዝንባሌውና ፍላጎቱ በሀገሪቱ በተለያዩ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ የዜና አገልግሎት ተቋማት ወዘተ ጉዳዮች ላይ ተሳታፊ እንዲሆን ሁሉም የበኩሉን አስተዋጽኦ ለማበርከት ይቻለው ዘንድ ጥረት ማድረግ ነው። ከዚህ አንጻር ዋናውን ድርሻ የሚሸከመው የሀገሪቱን የፖለቲካ ስልጣን በእጁ ባስገባው ክፍል ላይ ይሆናል። ሀገርን የመምራትና አቅጣጫ የመስጠት ኃላፊነት በአብዛኛው በፖለቲካ ተሳታፊዎች ላይ የሚወድቅ በመሆኑ ወጣቱ ወይንም ደግሞ አዲሱ ትውልድ ለፖለቲካው ልዩ ትኩረት ሰጥቶ እንዲንቀሳቀስ ማስተማርና ማደራጀት የሚጠበቅ ነው። የወያኔ አገዛዝ እንደሚያደርገው ሲቻል በተለያዩ ጥቅሞች እየደለለ ወጣቱን በጅምላ አባል ማድረግ፣ ሳይቻል ሲቀር ደግሞ 1-5 የስለላ ዘዴ ደጋፊ እንዲሆን ማስገደድ ጊዜያዊ እንጂ ዘላቂ እንዳልሆነ ቢያንስ የደረጃ አገዛዝ ድርጊት የሚመሰክረው ነው። ወጣቱን የወደፊት ብሩህ ተስፋውን ሊያጨልሙ የሚችሉ በርካታ ችግሮች ከፊቱ በአገዛዙ ቢደቀንበትም ይህንን ራሱ ጥረት ለመቋቋም መንቀሳቀስ የሚገባውም በዚህ ምክንያት ነው። ከወያኔ አገዛዝ የተገላቢጦሹን መጠበቅ ደግሞ ላማለኝ በሰማይ ወተቷንማ ላይ ነውና የማይታሰብ ነው። በዚህ በኩል እንደ ኢህአፓ የመሰሉ በርካታ ተሞክሮ ያካበቱ ሀገር ወዳድና ለህዝባችን ቀና የሆኑ ኃይሎች በወጣቱ አንደበት እየተነገሩና ችግሩን ባገናዘበ የቅስቀሳና የማደራጀት ተግባር ማካሄድ ኃላፊነትና ግዴታቸው ነው። ይህም ሲባል አለምክንያት አይደለም። በነጻነት ትግሉ ብዙሃኑ የወጣቱ ትውልድ አባላት ያላሳተፈ ትግል በሁለመናው መልኩ ስኬታማ ሊሆን ስለማይችል ነው። ለዚህ ደግሞ ወጣቱን በኢትዮጵያ ታሪክና በጀግንነቱ ማነጽ መሰረታዊ ነው። የአፋ ትናንት ከትናንት ወዲያ እንዳደረገው ሁሉ ዛሬም ሆነ ወደፊት የኢትዮጵያን ህዝብ በተለይም ትኪና የወደፊት ሀገር ተረካቢ የሆነውን ወጣት ትውልድ ለትግል በሚቀሰቅስበት ወቅት የሚያስተምረው ጀግንነትን እንዲላበስ በድርጊቱ የቅርብ ዘመዶችን ብቻ ሳይሆን ህዝብንም ጭምር እንዲያኮራ የሚያደርገው ለወደፊቱም ትውልድ ባሪያነት እንዲታይ ክንዱን መንተራሱ ካልቀረም የገድልን ታሪኩን ከመጽሐፍ ተገናኝቶና ከመቃብር በላይ ተጽፎ ለዘላለም እንዲኖር የሚያደርግ አኩሪ ታሪክን ሰራ ማስተማር ነው። ያፋ የሚመስለ ትምህርት ሲሰጥ ደግሞ ፈንጠር ብሎ ለብቻው ከህዝቡ ራሱን ነጥሎ ራሱን ማያደርገውን የሚሰብክ ሳይሆን በተግባር ምሳሌነትን በማሳየት እንደሆነ በአመራር አካል ብቻ ሳይሆን በተለያዩ እርከኖች ኃላፊነትን የተረከቡ በርካታ አባላትና ደጋፊዎቹ ጭምር በግንባር ቀደምትነት እየታገሉ በማስታገልና ውድ ህይወታቸውንም ለመስዋዕትነት በማቅረብ እንደነበረ ምስክር አቅርቦ ብሎ የሚሟገተው እንደሌለ በሙሉ እርግጠኝነት የምንናገረው ነው። ለምንነትን ደግሞ ሌላ ሳይሆን መሰረታዊነት ያለው የማንነታችን መገለጫ ማለታችን ነው። ይህ የሚገልጸው ደግሞ ከፍተኛ ዋጋ ላላቸው እንደ ነጻነት የሰብአዊነትና የህይወት ክብርነት ፍትህና እኩልነት ህዝባዊ ፍቅርና ሀገር ወዳድነት ለመሳሰሉ ሴቶች ለመታገልና ማንኛውንም አደጋ እንዳመጣቱና እንደሁኔታው እየመከቱ አስፈላጊ ሆኖ ሲገኝም መስዋዕት ለመክፈል ዝግጁ መሆን ነው። ይህ ሁኔታ የሚመሰረተውና የሚገለባው በማሰብ ችሎታ፣ በብልህነት፣ በአእምሮ መዳበር፣ በአስተዋይነት ወይንም በአርቆ አሳቢነት፣ በጥንቃቄና በፍትህ ግንዛቤዎች ላይ ነው። ከነዚህ ሴቶች ውስጥ ከፍተኛ ዋጋ ያላቸውም ይመነጫሉ። እነዚህ ሴቶች ውበትና ህይወት እንዲኖራቸው ለህብረተሰቡም ጠቀሜታ እንዲኖራቸው በጀግንነት ለመቆምና ለመታገል ማንኛውም ዜጋ የነዚህን ሴቶች ውስጣዊ ምንነት ሊገነዘባቸውና ይዞታቸውን ለመረዳት ጥረት ማድረግ ይጠበቅበታል። ጀግንነትና ድፍረትን ተመሳሳይ አድርጎ ማቅረቡ የተለመደ ቢሆንም ልዩነት ያላቸው መሆኑ ወጣቱ ዜጋ እንዲያውቃቸው መጣሩ በጣም የትግሉን ፈርብ የሚገባ ለማስያዝ የሚጠቅም ነው። ድፍረት የፍራቻ ተቃራኒ ሲሆን ጀግንነት ግን ፍርሃትን ከግንዛቤ የሚያስገባና ይህንን ለመቋቋም ፍላጎት ያለው ነው። ጀግንነት ሚዛናዊነትን ከግምት ከማያስገባ ጀብደኝነት ተቃራኒ ነው። ምክንያቱም ይህንን አይነት ጠባይ ያለው ዜጋ አላማውን ለማሳካት ሲል ብቻ ለአደጋ ራሱን ባላስፈላጊነት የሚያጋልጥ ብቻ ሳይሆን የድርጊቱን ጥቅምና ጉዳት ሳያመዛዝን ተግባራዊ ለማድረግ ችኩልነት የሚያጠቃው ሲሆን የእንቅስቃሴዎቹ ጠንቅ ደግሞ ለሌላውም የሚተርፍ በመሆኑ ነው። ለዚህም ነው ካለፉ ታሪኮች የተገኙ ተሞክሮችን ከወቅቱ ሁኔታ ጋር በማገናዘብ በምሳሌነታቸውም ሊገለገልባቸው ምንጊዜም ዝግጁነትን መጠየቁን ማወቅና ማስተዋል የሚገባው። የአፋይ ሁኔታ በወጣቱ አእምሮ እንዲጸነሱ ሁሌም ያላሰለሰ ጥረት ያደርግ ቆይቷል። አሁንም በቅርቡ በሚያደርጋቸው የተነሱና የንታገል ጥሪዎች ጋር በማያያዝ የጀግንነት ጥያቄ የሚንጸባረቅባቸው በዚሁ ምክንያት ነው። ጀግንነትን ያልተላበሰ ትግል ካሰቡት ግብ ሊደርስ አይቻለውምና ይህንን የትግል እንቅስቃሴውን በበጎ የማይመለከቱ አልፎ ተርፎም በሀገር ቤት እንቅስቃሴ ስለማድረጉ ጥርጣሬን የሚነሱ ቢኖሩም በቅርቡ ድርጅቱ ተዘጋጅቶ የሚሰራቸው የሳተላይት ፕሮግራሙ ቅስማቸውን የሚሰብርባቸው እንደሆነ እየተገመጠ ያለ ዜና ነው። በኢትዮጵያ ሕዝብ ትግል የደርግ አገዛዝ ወድቆ በምትኩ የውያኔ አገዛዝ ከተተካ በኋላ የሰላማዊ ትግል ይዘትና ዘርፎችን በቅጡ የመረዳት ጥረት የሚታይ እንደሆነ የአደባባይ ምስጢር ነው። ዲሞክራሲያዊ ስርዓት በተመሰረተባቸው ሀገሮች ያለው መንግስት የራሳቸው መሆኑን በተቀበሉበት ሁኔታ እርምት እንዲደረግ የሚደረጉ ሰላማዊ እንቅስቃሴዎችን በውያኔ የበላይነት ባለ የፖለቲካ ምህዳር ጋር በማምታታት የሚሟገቱ እንዳሉ ድብቅ አይደለም። ይህ ግን በምንም አይነት ውያኔን በተለያዩ ደረጃዎች በተለይም በትጥቅ ስልፍ እየተጋፈጡ ያሉትን ክፍሎች የጀግንነት ተግባራቸውን የሞኝ ተግባር አልፎ ተርፎም ዘመናዊነት የጎደለው በማለት የማጥላላት ዘመቻ ማድረግ ፈጽሞ የተሳሳተ ከመሆኑም ሌላ ለትብብር እንቅፋት መሆኑን መታወቅ ይኖርበታል። በቅርቡም የጠመንጃ ትግል ለ24 ዓመታት ተደርጎ አንዳችም ውጤት እንዳላመጣና አልፎ ተርፎም በጠመንጃ ይደረጋል የተባለው ትግል ሰላማዊ ታጋዮችን ከማስፈላጊ ብቻ ያመጣው ውጤት የለውም ተብሎም እንደተነገረ ሰምተናል። ይህ ከአክ የተጣረሰ ግላዊ አስተሳሰብ የትግል ስልቶችን ካለመገንዘብ የሚመነጭ ከመሆኑም ሌላ ተደጋጋፊ መሆናቸውንም የሚከተል ነው። የትግል ስልት በሰማዕታት ቁጥር የሚለካ አለመሆኑን መገንዘብ የብስለት የመጀመሪያው ደረጃ መሆኑን ማወቅ የሚገባ ነበረ። የሁኔታ በተለይ የህዝብ እንቅስቃሴ ሊፈነዳ በተቃረበበትና የሚፈነዳ መሆኑን ከግምት ሲገባ ይህ አይነት ጫጫታ በአሁኑ ወቅት መሰማቱ ማሳዘን ብቻ ሳይሆን እርግጥም ወዴት እየሄድ ነው የሚል ጥያቄም እንድናነሳ የሚገፋፋ ነው። ለዚህ ክፍሎች ከውያኔ ተቃዋሚ ጎራ የተሰለፉ ለመሆናቸው ቀንና ሌሊት ሳይታክቱ ቢለፍፉም አወቁትም አላወቁትም የድርጊታቸው ለውያኔ አምባገነን ድርጊቶቹ ረግረግ ፈጥረውለት ይገኛሉ። ልብነቱ ይህን ክፍታታቸው በህዝብ ዘንድ ተቀባይነት እያጡ በመሄዳቸው እንደሚታሰበው ሀያልነትን ተላብሰው ጠንክረው ለመውጣት አለመቻላቸው ተጨባጭ እየታየ በመሆኑ የታጋዮችን የትግል ጽናት ተደብዝዘው አልቻለም፣ ወደፊትም አይችልም። ውያኔ ስርዓት በህዝባዊ ትግል ለማስወገድ የሚደረገውን እላስጨራሽ ትግልም ሊያኩላሹ አልተቻላቸውም። በራሳቸው እምነትና የትግል ስልት ወዳጅ በማለት የሚጠሩትን ውያኔ በመቃወም ፋንታ በሱ ጋር ተዳምለው የነሱን የትግል ስልት ያልተቀበለውን ሁሉ በጅምላ ሲቃወሙ ህዝብ ታዘባቸው እንጂ ድጋፉን አልቻላቸውም። ያካሄዳቸው የፈለጉትን ቢያወሩ ደግና ፈጣሪ ሳይሆኑ ህዝቡ ጸጥለጥ ብሎ ሰብአዊነቱን አዋርዶ በውያኔ የሚበዘበት ስርዓት በቀጣይነት እንዲኖር የሚያደርጉ ለመሆናቸው ህዝቡ ተረጋገጠለት እንጂ ተሳስቶ ለነሱ ቅጥቀሳ አእምሮውንም ሆነ ልቡን አልከፈተላቸውም። ራሳቸውን ማንነታቸውን ለምንስ እንደቆሙ በድርጊቶቻቸው አጋለጡ እንጂ ባመኑበት ስልክ እንኳ አንዲት ስንድር ወደፊት ለመራመድ ያልተቻላቸው ክፍሎች ሆነው አገኛቸው እንጂ ስህተቶቻቸውን እንዲያርሙ እንኳን ለማድረግ ጊዜ አላጠፋላቸውም። ይህ ሁሉ ጥረታቸው ወጣቱና ተተኪው ትውልድ ነፃነትን ለማጎናጸፍ መብቱን ለማስከበር በተለይም ደግሞ የሀገሪቷንና የህዝቡን የወደፊት ዕጣ ፈንታ በጋራ ለመወሰን የሚችልበት የፖለቲካ ምህዳር ለመፍጠር በጀግንነት መታገል ሲጀምር ለውዳኔ ተቃጣሪ ማስወገድ ግፊት እነሱንም የሚጠራርጋቸው መሆኑን ከማወቃቸው የተነሳ ነው። ለዚህም ነው ተቀባይነት የሌለው ምኞት ነው ተብሎ የሚነገረው። አጥብቆ መታገል የሚያሻውም በዚሁ ምክንያት ነው። ለዚህም ነው የባለ አባታዊ ስርዓትን ለማስወገድ ወጣቱ ትውልድ የተጫወተው ጀግንነት የተሞላበት ሚና በአሁኑ ወቅት እንዳይበገም ከወዲሁ የሰለቸና የጸነዛ ፖለቲካቸውን ሲያራምዱ የሚገኙት። ተወደደም ተጠላም የዛን ጊዜ ተሞክሮ በውያኔ ላይ የማይደገምበት ምንም ምክንያት ሊኖር አይችልም። የታሪክ ሂደት ነውና ሊገድቡት የሚችሉትም አይሆንም። በበኩላችን ጀግና ስንል ከራስ ጥቅም ይልቅ የህዝብንና የሀገርን ጥቅም በማስቀደም የሚታገል ማለታችን ነው። ለግልና ራስን የማያመቻች የህዝብ ደስታ ደስታው፣ የህዝብ ደህንነት ኩራቱ፣ የህዝብ ነጻነት መጎናጸፍ የመንፈስ ደስታ የሚሰጠው መሆኑን መሰረት ለማድረግ የሚታገል ነው። ጀግና ስንል ሲቪል ወንነት የተላበሰ ለፍትህ ለእኩልነት መረጋገጥ የሚታገል ነው። ጀግና ፍራቻን ያሸነፈ ጠላት ጠንካራ ነው ብሎ የማይርበተበት የማይቻል መስሎ የሚታየን ይቻላልን መርሃው አድርጎ በጽናት ታግሎ የሚያታግል እንደታገለ የሚያስተራጭ ተደራጅቶም እየተስተባበረ የሚታገል ነው። ጀግና ስለ ትግል እንቅስቃሴን የማይገጥም ማንም ኢትዮጵያ የፈለገው የመታገያ መስክ ጸንቶ እንዲታገል የሚመክር እገዛና ትብብር ሲያስፈልግ በተግባራዊነቱ ጥሪ የማይሻ ታጋይ ነው። ጀግና የማይሰበር ጽኑ ፍላጎትና ተስፋ ያለው ከጨለማው በስተጀርባ ሁሌም ብርሃንን የሚታየው ከዛ ለመድረስም ያለመታገል የሚታገል ነው። በመሰረቱ ጀግና ለመልካም ስራ ትምህርት ሰጪ የሆነ ሁኔታን የሚገልጽ ነው። ይህ ማለት አሉታዊ ትምህርት የሚሰጡ የሉም ማለት አይደለም። ጀግና በመሰረቱ ጥሩ ተግባር ለማከናወን ዝግጁነትን የሚጠይቅ ነው። መርህን ተቀብሎ መንቀሳቀስ እና የሚያስከትለውን ጉዳት በጸጋ ለመቀበል ዝግጁነቱን የሚጠይቅ ነው። አደጋ የሌለው መስዋዕትነት የማይጠይቅ ጀግንነት የሚታሰብ እንዳልሆነ የኢትዮጵያ ታሪክ በርካታ ምሳሌዎች ያሉት ነው። የምናወራው ስለ ትግል ነውና ስለ ህዝብ እንቅስቃሴ ነውና ጀግና ስንል የትግል መሪ መሆንንም የሚያካትት ነው። የመሪነት ሚና የትግል አንሳፈ ጀግንነት ደግሞ የህዝብና የትግል መሪ መፈክር እንዳይዘበራረቅ ጥረት የሚያደርግ ማለት ነው። ህዝብ የቀን ተቀን ኑሮውን የቤተሰብ ኃላፊነቱን እየተወጣ የህዝብ እንቅስቃሴ አቅጣጫውን እንዳይስት ባሪያነት የሚታገል ማለት ነው። ጀግና የሌላን ሀገር ህዝብ እንቅስቃሴ እንዳለ ግልባጭ የሚያደርግ ሳይሆን በቅድሚያ ከራሱ ህዝብ በትግል ተሞክሮን በወቅቱ ሁኔታ ጋር እያገናዘበ የህዝቡን የትግል ግፊት የሚያዳብር ማለት ነው። የህዝብን ትግል በተለያዩ ሁኔታዎች ሊያሰናክሉ የሚችሉ ማናቸውንም ሁኔታዎች አስቀድሞ በማወቅ ህዝቡ ነፍቶ እንዲከላከል የሚቀሰቅስ ማለት ነው። እነዚህንና ሌሎች ወቅታዊነት ባላቸው ርዕሶች ላይ ሊንጸባረቁ ወይንም ደግሞ የግዴታ መንጸባረቅ የሚገባቸውን የጀግንነት ግንዛቤዎች እንደ ሁኔታው ማሳወቁ መልካም ነው እንላለን። ስለሆነም የህዝባዊ ትግል ወላፈን እንዲዳብር በሚደረገው እንቅስቃሴ ቀዝቃዛ ውሃ ለማፍሰስ የሚከጅላቸው ከድርጊቶቻቸው ቢቆጠቡ ጠቃሚነቱ ለሁላችንም ነው። ምክርን ማስተማር ደግሞ ድልህነት እንጂ ሌላ አይደለም። ጊዜው ይርዘም ይጠርም ህዝቡ በውያኔ ስርዓትና አራማጆቹ ላይ ድልን መጎናጸፍ ላይ ቀርመን ተራገጡ ጀርባን መምለጥ እንጂ የትም አያደርስም። ማሸነፍ የማይቀር የታሪክ ሂደት ነው። ወጣቱ ትውልድ ጀግንነትን በተላበሰ ትግሉ የሚጠበቅበት ሚናውን መጫወትም የማይቀር ነው።
Nagare, nagare, nidanyal.